Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዛሬ ዕለቱ የዓለም የመገናኛ ብዙሃን ነጻነት ቀን ነው።
On World Press Freedom Day, I call for an end to all crackdowns against journalists.
በዚህ በዓለም የፕሬስ ነጻነት ቀን ጋዜጠኞች ላይ የሚሰነዘር ጥቃት ሁሉ እንዲቆም ጥሪ አደርጋለሁ። ምክንያቱም ነጻ ፕሬስ ሁሉም በእኩልነት ሰላምና ፍትህ እንዲኖረው የሚያረጋግጥ ነውና የጋዜጠኞችን ደህንነት ስንንከባከብ ቃሎቻቸውና ምስሎቻቸው ዓለማችንን በአዎንታዊ መልኩ ሊለውጡ ይችላሉ።
አንቶኒዮ ማኑኤል ደ ኦሊቬራ ጉቴሬስ የተባበሩት መንግስታት ድርጅት ዋና ጸሐፊ ናቸው። እለቱን አስመልክቶ የተናገሩትን በዋናው የዜና ወጃ እናሰማለን።
ኢትዮጵያ ውስጥ የፕሬስ ነጻነት ዛሬም አልተሻሻለም ሲሉ ጋዜጠኞች ያማራሉ።
When you freely express yourself before the state of emergency, you have a risk of
ሐሳብን በነጻነት መግለጽ ካስቸኳይ ጊዜ አዋጁን በፊት የመታሰር አደጋ ነበረው። ያኔ ግን ደህንነቶች ለምን ፍርድ ቤት እንደሚያቆሙ ምክንያት ይሰጣሉ። ዛሬ ግን ምክንያት መስጠት አያስፈልጋቸውም።
የኢንተርኔት አምደኛው በፈቃዱ ኃይሉ ነው። በዕለቱ አብይ ርዕስ ዝርዝር ዘገባ ይኖረናል። ዛሬ አብዛኞቹ ዘገባዎቻችንም በዕለቱ አብይ ክንዋኔ ዙሪያ ያጠነጠኑ ናቸው። ታዲያ ኢትዮጵያን በመጎብኘት ላይ የሚገኙት የሶማሊያው ፕሬዚዳንት አብዱላሂ ፎርማጆን የተመለከተም ዘገባ አለን። ቆየት ብሎ በዜና መጽሔት ይቀርባል።
ለምሽቱ ካሉን ዜናዎች መካከል ደግሞ የታላቁ የዩኔስኮ ጊሌርሞ ካኖ የፕሬስ ነጻነት ሽልማት ተሸላሚ የሆነው እና ኤርትራ ውስጥ በእስር ላይ የሚገኘው ጋዜጠኛ ዳዊት ይስሐቅ ይለቀቅ ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብት ኤክስፐርት አሳስበዋል የሚሉትና ሌሎችም አሉን።
በርከት ያሉ ዘገባዎችን ይዘናል። አድማጮች ጤና ይስጥልን፣ እንደምን አመሻችሁ። የዛሬ ሚያዝያ 25 2009 ዓ.ም አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ፣ የስርጭት መሐንዲሱ ኦድሬስ ሪገስ ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የሰዓቱን የዓለም ዜና። ዓለም አቀፍ የፕሬስ ነጻነትን ዕለት ምክንያት በማድረግ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ባስተላለፉት መልእክት ጋዜጠኞች እጅግ በጣም አደገኛ በሆኑ ቦታዎች እየተገኙ ድምፅ ለሌላቸው ድምፅ የሚሆኑ የሕዝብ ልሳን ናቸው ብለዋል። ዜናውን ትዝታ በላቸው ታቀርባለች።
የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ጋዜጠኞች ሙያቸውን በሚያከናውኑበት ወቅት ለስም መጥፋት፣ ለወሲብ ጥቃት፣ ለእስራት፣ ለድብደባና ሁኔታው የከፋ ሲሆን ደግሞ ለሞት የተጋለጡ መሆናቸውን ጠቅሰው የጥቃት እንዲቆም ጥሪ አድርገዋል።
On World Press Freedom Day, I call for an end to all crackdowns against journalists.
በዚህ በዓለም የፕሬስ ነጻነት ቀን ጋዜጠኞች ላይ የሚሰነዘር ጥቃት ሁሉ እንዲቆም ጥሪ አድርጋለሁ። ምክንያቱም ነጻ ፕሬስ ሁሉም በእኩልነት ሰላምና ፍትህ እንዲኖረው የሚያረጋግጥ ነውና የጋዜጠኞችን ደህንነት ስንንከባከብ ቃሎቻቸውና ምስሎቻቸው ዓለማችንን በአዎንታዊ መልኩ ሊለውጡ ይችላሉ።
የመንግስታቱ ድርጅት ዋና ጸሐፊ ዓለም የመገናኛ ብዙሃንን ነጻነት የሚንከባከቡ መሪዎች ያስፈልጓታል ብለዋል። የተዛቡ መረጃዎችን ለማስተካከል፣ እውነትን የማወቅ መብታችንን ለመንከባከብ ሁላችንም ዘብ መቆም አለብን ብለዋል አንቶኒዮ ጉተሬሽ።
የኤርትራ መንግስት የታላቁ የፕሬስ ነጻነት ሽልማት ተሸላሚ የሆነውንና ላለፉት 16 ዓመታት በእስር ላይ የሚገኘውን ጋዜጠኛ ዳዊት ይስሐቅን መልቀቅ አለበት ሲሉ አንድ የተባበሩት መንግስታት ድርጅት የሰብአዊ መብት ኤክስፐርት አሳሰቡ። የመንግስታቱ ድርጅት የኤርትራ ሰብአዊ መብት ይዞታ ልዩ መርማሪ ሺላ ኬተሩት የዘንድሮ የ2017 የዓለም የፕሬስ ነጻነት ሽልማት የዩኔስኮና የግለ ፓሌርሞ ካኖ ሽልማት ለታሳሪው ጋዜጠኛ ዳዊት ይስሐቅ መሰጠቱ ምክንያት በማድረግ ባወጡት መግለጫ የአስመራ ባለስልጣናት ሌሎቹንም በህገ ወጥ መንገድ ያሰሯቸውን በሙሉ ይልቀቁ ሲሉ ጠይቀዋል። ለጋዜጠኛ ዳዊት ይስሐቅ የተሰጠውን የሽልማቱንና የ25,000 ዶላር ስጦታ የጋዜጠኛው ልጅ ቤተልሔም ዳዊት ተገኝታ ተቀብላለች።
Today I'm here with you to honor my father and colleagues in similar situations.
ዛሬ አባቴንና ተመሳሳይ ሁኔታ ውስጥ የሚገኙ ባልደረቦቹን ከእናንተ ጋር ለማክበር እፊታችሁ ቆሜያለሁ። ለሰብአዊ መብቶች፣ ለዲሞክራሲና ለመናገር መብት መከበር የሚደረገውን ያልታከተ ጥረት ለማክበር እፊታችሁ ቆሜያለሁ። ይሽልማት ለአባቴ ስራና እንደሱ የሌሎችን መብት ለማስከበር ለቆሙ እውቅና የተሰጠበት ነው። ከፍተኛ ኩራት፣ ጥልቅ የመባረክ ስሜትና ምስጋና ይሰማኛል።
የጋዜጠኛ ዳዊት ይስሐቅ ልጅ ቤተልሔም ዳዊት ነች። የኤርትራ ባለስልጣናት ያለ ህጋዊ መሰረት ሰዎችን የማሰር ተግባራቸውን በአስቸኳይ ማቆም አለባቸው ብለዋል ሺላ ኬተሩት ባወጡት መግለጫ። የስዊድን ዜጋ የሆነው የ52 ዓመቱ ጋዜጠኛና ደራሲ ዳዊት ከኤርትራ ነጻነት በኋላ ወደ አስመራ ተመልሶ የመጀመሪያውን ነጻ ጋዜጣ ሰቲትን ከመሰረቱት አንዱ እንደነበረ ይታወሳል። ጋዜጠኛ የታሰረው እንደ አውሮፓውያን አቆጣጠር መስከረም 2001 ነቃፊዎችን የኤርትራ መንግስት ባሳደደበት ወቅት ሲሆን አንዳንዶቹን በቁጥጥር ስር የማሰቃየት ተግባር ተፈጽሞባቸዋል፣ ደብዛቸው የጠፋም አሉ ሲሉ ልዩ ራፖርተሯ በመግለጫቸው አትተዋል። ከታሰረ በኋላ በ2005 ማለትም ከ12 ዓመታት በፊት ለመጨረሻ ጊዜ የታየው ዳዊት በአሁኑ ጊዜ የት እንዳለ የሚታወቅ ነገር የለም።
ከተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራድ አል ሁሴን ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር አዲስ አበባ ላይ ተነጋግረዋል። ጠቅላይ ሚኒስትር ኃይለማርያምና ከፍተኛ ኮሚሽነሩ በሰብአዊ መብት አያያዝና ተያያዥ ጉዳዮች ዙሪያ መነጋገራቸውን የዘገቡት መንግስታዊ የዜና ማሰራጫዎች የኢትዮጵያ ሰብአዊ መብት ኮሚሽን በኦሮሚያ፣ አማራና ደቡብ ክልሎች ያጋጠሙ አለመረጋጋቶችን አስመልክቶ በሰራው የምርመራ ሪፖርት ላይም መወያየታቸውን አመልክተዋል። ከፍተኛ ኮሚሽነሩ ትናንት ከኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔርና ከፖለቲካ ፓርቲዎች ተወካዮች ጋርም መነጋገራቸው ተጠቁሟል። በነገው ዕለት የኢትዮጵያ ጉብኝታቸውን የሚያጠናቀቁት ዘይድ ራድ አል ሁሴን ነገ ጋዜጣዊ መግለጫ እንደሚሰጡም ይጠበቃል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ነው። ላይቤሪያ ውስጥ እስካሁን 12 ሰዎች የገደለው ምንነቱ ያልታወቀ በሽታ ምን እንደሆን ዓለም አቀፍ የጤና ኤክስፐርቶች ለማወቅ እየተሯሯጡ ናቸው። ዋና ከተማዋ ሞንሮቪያ ያሉ የዓለም የጤና ድርጅት ባለስልጣናት ኢቦላም ቢጫ ወባም ወይም ላሳ የሚባለው በክልሉ የሚነሳ ቫይረስ እንዳልሆነ ነው የሚናገሩት። ተጨማሪ ምርመራ እንዲደረግ ወደ ዩናይትድ ስቴትስ አትላንታ ከተማ ወደሚገኘው የበሽታዎች መቆጣጠሪያና መከላከያ ማዕከል ናሙናዎችን ልከዋል ተብሏል። ላይቤሪያ ውስጥ ተቀስቅሷል የተባለው ይሄ በሽታ ትኩሳት፣ ትውኪያና የራስ ምታት ህመም እንደሚያመጣ ነው የተነገረው። እስካሁን 21 ሰዎች እንደታመሙ ተረጋግጧል። ሆኖም ሁሉም ባለፈው ወር ሲኒዮ በሚባል ወረዳ የአንድ የሃይማኖት መሪ ቀብር ላይ ተገኝተው ነበር። የጤና ባለስልጣናቱ በዚያ ቀብር ላይ የሰዎቹ ህመም በዚያ ቀብር ከቀረበው መብልና መጠጥ ጋር ግንኙነት ይኖረው እንደሆነ ምርመራ እያደረጉ ናቸው።
ከጠላፊዎች የነጹ የውሃ ቀጠናዎች ወይም ውቅያኖሶች ኦሽንስ ቢዮንድ ፓይሬሲ የተባለ የባህር ማጓጓዣ አገልግሎት ድርጅት ባወጣው አዲስ ሪፖርት ጥበቃው በመቀነሱ የባህር ላይ ዘራፊዎች በሶማሊያ ጠረፍ በሚጓዙ መርከቦች ላይ ጥቃታቸውን በአዲስ መልክ እንዲጀምሩ መንገድ እየከፈተ ነው ሲል አሳሰበ። ለበርካታ ዓመታት የባህር ላይ ጠልፊያው በመቀነሱ መርከቦች ወደ የብስ ጠጋ ብለው መጓዝ ጀምረዋል። አካባቢውን የሚቃኙት የባህር ኃይል መርከቦች እንቅስቃሴም መቀነሱን ይኸው ሪፖርት ጠቁሟል። በዚህ የአውሮፓውያኑ ዓመት ሶማሊያ አጠገብ ከተጠለፉ 7 መርከቦች ቢያንስ 4ቱ የታጠቁ የጥበቃ አባላት እንዳልነበሯቸውም ሪፖርቱ ጨምሮ አመልክቷል።
በመጨረሻም የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ኃላፊ ዳይሬክተር ጄምስ ኮሚ ፕሬዝደንታዊ ምርጫው ሊካሄድ ጥቂት ቀናት ሲቀሩት መስሪያ ቤታቸው ኤፍቢአይ ዲሞክራቷ እጩ ተፎካካሪ ሂለሪ ክሊንተን በውጭ ጉዳይ ሚኒስትርነታቸው ዘመን ስለነበራቸው የሚስጥራዊ ሰነድ አያያዝ ምርመራ እንደገና በመከፈቱ ዶናልድ ትራምፕ እንዲያሸንፏቸው ተጽዕኖ አሳድሯል ብሎ ማሰብ ራሱ በመጠኑ ያጥወለውለኛል ሲሉ ተናገሩ። ዛሬ የዩናይትድ ስቴትስ የመወሰኛ ምክር ቤት የፍትህ ኮሚቴ ፊት ቀርበው የምስክርነት ቃላቸውን እየሰጡ ያሉት የኤፍቢአይ ዳይሬክተር ጄምስ ኮሚ ሚስስ ክሊንተንን ቀደም ባለው ምርመራ ምንም ጥፋት የለባቸውም ተብሎ ድምዳሜ ከተሰጠ በኋላ ከወራት በኋላ አዲስ ምርመራ ይከፈታል ብዬ መናገሩ ላይ ውሳኔ ሳደርግ ብዙ ተሰቃይቻለሁ ብለዋል። ነገር ግን መረጃውን መደበቅ ትልቅ ጥፋት ስለሚሆን ከባድ ውሳኔ ማድረግ ነበረብኝ። ትክክለኛ ውሳኔ መሆኑን ግን አሁንም የማምንበት ነው ሲሉ ቃላቸውን ሰጥተዋል። በተለምዶ ኤፍቢአይ በምርጫ ውጤቶች ላይ ተጽዕኖ እንዳይፈጥር በማለት ምርጫዎች ጥቂት ቀናት ሲቀሯቸው የምርመራ ውጤቶችን ይፋ አያደርግም። ዳይሬክተር ኮሚ ግን ለምክር ቤቱ በሰጡት ቃል አዲስ ምርመራ እንደሚኖር መነገሩ ክሊንተንን ትራምፕ እንዲያሸንፏቸው ሊያደርግ ይችላል የሚል ቅንጣትም ሀሳብ አልነበረኝም ብለዋል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ዛሬ ዕለቱ የዓለም የመገናኛ ብዙሃን ነጻነት ቀን ነው። በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ እንሻገራለን።
የኢትዮጵያው አስቸኳይ ጊዜ አዋጅ ባለፈው ዓመት በኦሮሚያ ክልል ተጀምሮ በተለይም በሰሜኑ የአማራው ክልል ከነበረው ሕዝባዊ አለመረጋጋት ጋር በተያያዘ ለብዙ ሺህ ሰዎች ወህኒ መውረድ ምክንያት መሆኑ ይታወሳል። ከታሳሪዎቹ መካከል ጋዜጠኞችና የኢንተርኔት አምደኞች ይገኙባቸዋል። ዘጋቢያችን ማርታ ቫንደርወልፍ ከዛሬው የዓለም ፕሬስ ነጻነት ቀን ቀደም ብላ ከሶስቱ የኢትዮጵያ የኢንተርኔት አምደኞች ጋር ያደረገችውን ውይይት ለአሜሪካ ድምፅ አድርሳናለች። አዲሱ አበበ ይዞ ቀርቧል።
የዩኒቨርሲቲ መምህርና ሀያሲ ስዩም ተሾመ ለጀርመኑ ራዲዮ ጣቢያ ዶቼ ቬሌ በሰጠው ቃለ መጠይቅ ላይ የመንግሥቱን እንከን በመናገሩ በጥቅምት ወር ለሁለት ወራት እስር ቤት ቆይቷል። ከተፈታ በኋላም በሳምንት በተደጋጋሚ ጊዜያት በተለያዩ የፖለቲካ አምዶችና ማኅበራዊ ድረገጾች ላይ ጽሑፎችን አውጥቷል። ይህን በማደርግበት ጊዜ ከአካባቢ ባለሥልጣናት፣ ከኮማንድ ፖስትና ከደህንነት ባለሥልጣናት ብዙ ማስጠንቀቂያዎች ደርሰውኛል። የማደርገውን ሁሉ ባቆም ለእነርሱ ዛቻና ማስፈራሪያ እጅ መስጠት ይሆናልና ማስፈራራታቸውን ለመቋቋም መፍትሔው መጻፍ ነበር። በመላ አገሪቱ ለማስፈን የተመኙትን የፍርሃት ቆፈን ለመስበር መጻፌን እቀጥላለሁ።
አስተያየት ለማግኘት ወደ ኢትዮጵያ መንግሥት ቃል አቀባይ የተደረጉ የስልክ ጥሪዎች ሊመለሱ አልቻሉም። ይሁንና መንግሥት በዚህ ጉዳይ ላይ ደጋግሞ በሰጠው አስተያየት እነዚህ ታሳሪዎች በጋዜጠኛ ስም የሚንቀሳቀሱ ሽብርተኞች ናቸው ብሏል። ድንበር የማይወስናቸውን ዘጋቢዎች ያሰባሰበው ሪፖርተርስ ዊዛውት ቦርደርስ የተሰኘው ቡድን በበኩሉ ባለፈው ጥቅምት ወር የተደነገገው የኢትዮጵያ አስቸኳይ ጊዜ አዋጅ የፕሬስ ነጻነትን እንደገደበና መረጃ ምንጭን እንደዘጋ ይገኛል ብሏል። በዚህም ምክንያት ሪፖርተርስ ዊዛውት ቦርደርስ በዘንድሮው የ2017 የዓለም የፕሬስ ነጻነት ቀን ሰንጠረዡ ኢትዮጵያን ከ180 አገሮች ውስጥ 150ኛ ላይ አስቀምጧታል። ይህም ባለፈው ዓመት ካገኘችው ማርክ በ8 ነጥብ ዝቅ ያለ ነው። ለዚህ ደግሞ ቀዳሚው ሕያው ምስክር እኔ ነኝ ይላል ጦማሪ በፈቃዱ ኃይሉ።
When you freely express yourself before the state of emergency, you have a risk of...
ሐሳብን በነጻነት መግለጽ ከአስቸኳይ ጊዜ አዋጁን በፊት የመታሰር አደጋ ነበረው። ያኔ ግን ደህንነቶች ለምን ፍርድ ቤት እንደሚያቆሙ ምክንያት ይሰጣሉ። ዛሬ ግን ምክንያት መስጠት አያስፈልጋቸው።
በፈቃዱ ሁለት ጊዜ ነው የታሰረው። እንደ አውሮፓ አቆጣጠር በ2014 የዞን 9 ጦማሪያን በጅምላ የታፈሱ ጊዜ በሽብርተኛነትና ጽሑፎቹ አመስ ቀስቀሰዋል ተብሎ ለአንድ አመት ተኩል ታስሯል። እንደገና ባለፈው ዳር ወር ምንም ኦፊሴላዊ ክስ ሳይመሰረትበት ለ40 ቀናት ታስሯል። በአስቸኳይ ጊዜ አዋጁ ዘመን እንደታሰሩትና የተሐድሶ ትምህርት እንደተሰጣቸው እስረኞች ሁሉ እርሱም የዚያ ታዳሚ ነበር። መንግስት ታሳሪዎቹ ስለ ህገ መንግስቱና ስለ ማህበራዊ እሴቶች ትምህርት ተሰጥቷቸዋል ይላል።
I have met a lot of youngsters who were severely beaten and tortured.
እዚያ ሆኜ ከፍተኛ ድብደባና ወከባ የደረሰባቸውን አያሌ ወጣቶች አግኝቻለሁ። እንድናገርላቸው ግድ የሚለኝን ብዙ አሳዛኝ ታሪኮች ሰምቻለሁ። አብዛኞቹ ለነጻ ፕሬስ ወይም ለማህበራዊ ድረገጾች አንዳችም ቀረቤታ የላቸውም። ስለዚህ ለድምጽ አልባዎቹ ልናገርላቸው ኃላፊነት አለብኝ። በአጠቃላይ ይህን ሁሉ ድብልቅ ስሜት ይዤ ነው ከዚያ የተሐድሶ ትምህርት የወጣሁት።
በአስቸኳይ ጊዜ አዋጁ ሕግ መሠረት ኢትዮጵያውያን አንዳንድ የመገናኛ አውታሮችን እንዳይከታተሉ ተከልክለዋል። እንደ ፌስቡክ የመሰሉ የማኅበራዊ መገናኛ አውታር ድረገጾች ዛሬ ድረስ እንደተዘጉ ናቸው። መንግሥት በሰጠው መግለጫ መሠረት የአስቸኳይ ጊዜ አዋጁ ያስፈለገበት ምክንያት ባለፈው ዓመት የተቀሰቀሰውን አመፅ ለማስቆምና በአገሪቱም መረጋጋትን ለማስፈን ነው። እናም ፓርላማው ባለፈው መጋቢት ወር ማብቃት የነበረበትን የአስቸኳይ ጊዜ አዋጅ ጊዜ ገደብ ተጨማሪ ጊዜ በመስጠት አራዝሞታል። የመከላከያ ሚኒስትሩ ጸረ ሰላም ርዝራዦች ያሏቸው ኃይሎች ዛሬም አሉ። ጦማሪ አናንያ ሶሪ 4 ወር ወህኒ ከከረመ በኋላ ነው ክስ ሳይመሰረትበት ባለፈው መጋቢት ከእስር የተለቀቀው። መጻፉንና ማሳተሙን ግን አላቆመም።
ዞስ ሁ አር ኢን ፓወር and those who claim to lead the society to somewhere should see them
እነዚህ ስልጣን ላይ ያሉና ማህበረሰቡን እንመራለን የሚሉ ሰዎች ሐሳብን በነጻነት የመግለጽ ጠቀሜታን ሊረዱ ይገባል። በማንኛውም ማህበረሰብ ውስጥ የመናገር ነጻነትና አዳዲስ ሐሳቦችን ማንሸራሸር ለእድገት በር ከፋች ነው።
በምህጻረ ቃሉ ሲፒጄ የሚባለው ለጋዜጠኞች መብት መጠበቅ የቆመው ድርጅት እንዳስቀመጠው ለጋዜጠኞች ገሃነም ከሆኑት ግብጽና ኤርትራ ቀጥሎ ኢትዮጵያ 3ኛዋ አፍሪካዊት ሀገር ነች። ዛሬ ጦማሪያን ከፍተኛውንና ጉልሁን የመዘገብ ሚና መጫወት የጀመሩት ብዙ ኢትዮጵያውያን ጋዜጠኞች አገር ጥለው ለስደት በመዳረጋቸው ነው።
የዛሬውን የዓለም የመገናኛ ብዙሃን ነጻነት ቀን አስመልክቶ የአሜሪካ ድምጽን ጨምሮ በዩናይትድ ስቴትስ ሕዝብ የግብር ድጋፍ የሚንቀሳቀሱ መገናኛ ብዙሃንን የሚያስተዳድረው ቢቢጂ ከጆርጅ ዋሽንግተን ዩኒቨርሲቲ ጋር በመተባበር ያሰናዳው ውይይት ይሆናል ተከታዩ ዘገባ። የግልና በመንግስት ድጋፍ የሚንቀሳቀሱ መገናኛ ብዙሃን የሚገጥሟቸውን ፈተናዎች፣ የዓለም አቀፍ የዜና ምንጮች ለማህበረሰቦች የሚያበረክቱትን አስተዋጽኦ በተመለከተ የተሰናዳውን ውይይት ማርያማ ዲያሎ ዘግባበታለች። ሄኖክ ሰማእግዜር ያቀርበዋል።
በዓለም ዙሪያ የታመነ የመረጃ ምንጭ በመገንባት ጥረቶች ላይ ያሉ ክፍተቶችን የገመገመ የሐሰት መረጃዎች በፍጥነት የሚሰራጩባቸውን አምዶች እንዲሁም በዚህ ፈጣን የመረጃ ፍሰት ዘመን ደግሞ የጋዜጠኝነት ስራን አስፈላጊነትና የገጠሙትን ችግሮች የመረመረ ነበር። በቢቢጂና በጆርጅ ዋሽንግተን የጋዜጠኝነትና የህዝብ አመራር ትምህርት ቤት የተሰናዳው ውይይት
They run the gamut from truly despotic places to places we might even have looked at as
መንግስታት ከመገናኛ ብዙሃን ጋር የተለያዩ ግንኙነቶች አላቸው። በአንዳንድ አካባቢዎች አምባገነናዊ ስርዓቶች፣ ዲሞክራሲ በሰፈነባቸው ሀገሮች ደግሞ የመረጃ ፍሰትን ለመቆጣጠር የሚጥሩ መንግስታትን እናስተውላለን። ስለዚህ ዜናና መረጃ የመሰብሰብ ስራን አስቸጋሪና በአንዳንድ ስፍራዎች ደግሞ አደገኛ ያደርጋል።
ማይክል ኦረስከስ የኤንፒአር የማህበረሰብ ሬዲዮ ምክትል ፕሬዝዳንት ናቸው። የአሜሪካ ድምጽን ጨምሮ በርካታ በህዝብ የግብር ገንዘብ የሚንቀሳቀሱ የመገናኛ ብዙሃንን የሚያስተዳድረው ቢቢጂ ዋና ስራ አስፈጻሚ ጆን ላንሲንግ ደግሞ መንግስታት መረጃና ዋቢ ሀቆችን እንዴት ለማጣጣል እንደሚሰሩ አስረድተዋል።
You look at what's happening coming out of the Kremlin and it's really almost beyond a false narrative.
ለምሳሌ በራሽያ ቤተ መንግስት ክሬምሊን የሚደረገውን ብትመለከቱ የተሳሳተ መረጃን ከማሰራጨት ያለፈ ነው። ተጨባጭ የሆኑ መረጃዎች የሉም እስከማለት ይደርሳሉ። ስለዚህ ሀቅና ዋቢ ማጣቀሻዎች ዛሬ በዓለም ዙሪያ ዋጋቸውን የሚያዋድቁ መንግስታት በዝተዋል። በቱርክ ይሆነ ያለውንም እንዲሁ መመልከት ይቻላል።
ባለፈው ሳምንት ድንበር የለሽ የጋዜጠኞች ቡድን አመታዊ ዘገባውን ሲያቀርብ እንደ ኢትዮጵያ፣ ራሽያና ቱርክ የመሳሰሉ መንግስታት የመገናኛ ብዙሃንን በማፈን የከፉ ከተባሉት ሀገሮች መዝግቧቸዋል። ሌላኛው የመብት ቡድን ፍሪደም ሃውስ እንዲሁ አርብ ዕለት ባወጣው የመገናኛ ብዙሃን ነጻነት ዘገባ ባለፉት 13 አመታት ባልታየ መልኩ የጋዜጠኝነት ስራና የመገናኛ ብዙሃን ነጻነት አሽቆልቁላል ሲል ሰፊ ትንተና አስቀምጧል። ለዚህ ምክንያቱ የመገናኛ ብዙሃን በበለጸጉ ዴሞክራሲዎችም ጭምር ከባድ ፈተናዎች እየገጠሟቸው ስራቸውን ለማከናወን በመቸገራቸው እንደሆነ መዝግቧል። የሲኤንኤን ቴሌቪዥን ያለም አቀፍ ዘጋቢ ኤሊስ ላቦት አሜሪካውያን ጋዜጠኞች የገጠሟቸውን ፈተናዎች ታስረዳለች።
Not only is it more difficult for us to bring, you know, the world to America, it's becoming increasingly more difficult to bring America to the world.
የሌላውን ዓለም ዜና ለአሜሪካ መዘገብ ብቻ አይደለም ችግራችን። የአሜሪካን ዜና ለሌላው ዓለም መንገር አስቸጋሪ የሆነበት ወቅት ላይ ደርሰናል። በዚህ ያለው የሥራ ሁኔታ አመች አይደለም። በሕግ ተጠያቂ መሆን አለ መሆን አይደለም ችግሩ። ለጋዜጠኞች ሥራና ነጻነት ክብር ጠፍቷል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከመገናኛ ብዙሃን ጋር ያላቸው ግንኙነት የሻከረ መሆኑን ራሳቸው በአደባባይ የሚናገሩት ነው። ትራምፕ የመገናኛ ብዙሃንን ጥቅስ የአሜሪካ ሕዝብ ጠላት፣ ጥቅስ ቀጣፊ ዋሾች ሲሉ በአደባባይ ተደምጠዋል። በዓለም ዙሪያ ለመገናኛ ብዙሃን ነጻነት የሚሟገቱ ድርጅቶች የትራምፕ ንግግር ሌሎች አምባገነን መንግስታትን የልብ ልብ ሰጥቷል ይላሉ። እንደዚህ ባለው ሁኔታ የአሜሪካ ድምጽና የጋዜጠኝነት ስራዎች በትራምፕ አስተዳደር ላይ ገለልተኛ የሆነ ዘገባ ማቅረብ ይችላሉ ተብሎ የተጠየቁት የቢቢጂ ዋና ስራ አስፈጻሚ ጆን ላንሲንግ የቪኦኤ ነጻነት በመተዳደሪያ ደንብ ህጋዊ ድጋፍ ያለው መሆኑን መረዳት ያስፈልጋል ብለዋል።
ወደ ተከታዩ የመጽሔት ርዕስ እንሻገራለን። አልሻባብን በሁለት ዓመታት ውስጥ ለማሸነፍ የሚያስችል ስልት ማዘጋጀታቸውን የሶማሊያው ፕሬዚዳንት መሐመድ አብዱላሂ ፎርማጆ አስታወቁ። ለሶስት ቀናት ይፋዊ የሥራ ጉብኝት አዲስ አበባ የገቡት መሐመድ ከጠቅላይ ሚኒስትር ኃይለማርያም ጋርም መወያየታቸው ተዘግቧል። መግለጫም ሰጥተዋል። እስክንድር ፍሬው ዝርዝሩን ይዟል።
ባለፈው የካቲት የተመረጡት በአንዳንድ የመገናኛ ብዙሃንም ወደ ኢትዮጵያ ለመምጣት ዘግይተዋል ሲባሉ የነበሩት መሐመድ አብዱላሂ ፎርማጆ አዲስ አበባ ናቸው። ለሶስት ቀናት ይፋዊ የሥራ ጉብኝት አዲስ አበባ የገቡት ፕሬዝዳንቱና የልዑካን ቡድናቸው ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር በብሔራዊ ቤተ መንግስት ተወያይተዋል። ሽብርተኝነትን በተለይም አልሸባብን ለማሸነፍ ከኢትዮጵያ መንግስት ጋር በጋራ እየሰሩ መሆኑን ያስታወሱት ፕሬዝዳንቱ ውጤት እየተገኘ መሆኑንም ገልጸዋል።
በሶማሊያ ሰላምና መረጋጋት ለማምጣት ሽብርተኝነትንና ከአልቃይዳ ጋር ግንኙነት ያለውን አልሻባብንም ለመዋጋት በጋራ እየሰራን ነው። ስለዚህ ይህንን የማድረግ ታሪክ ደግሞ አለን። ታላቅ ስራ ሰርተናል። ያንን ግንኙነት ማጠናከራችንንም እንቀጥላለን።
ፕሬዝዳንት መሐመድ አብዱላሂ ፎርማጆ ወደ ስልጣን ከመጡ ወዲህ ኢትዮጵያን ሲጎበኙ የመጀመሪያቸው ነው። ቀደም ብለው የጎበኟቸው አገራት ግን አሉ። ኢትዮጵያ አልሸባብ ግልጽና ወቅታዊ አደጋ ደቅኖብኛል በማለት ጦሯን ወደ ሶማሊያ ላከችው ገና ከጅምሩ ነው። በአሁኑ ወቅትም በዚያች ሀገር ለሚገኘው የአፍሪካ ህብረት የሰላም አስከባሪ ተልእኮ ወታደር ካዋጡ ሀገራት አንዷ ናት። የቀደሙት የሶማሊያ መሪዎች ዋነኛ አጋርና ወዳጅ ሆናም ቆይታለች። አንዳንድ የመገናኛ ብዙሃን አዲሱ ፕሬዝዳንት ወደ ኢትዮጵያ ለመምጣት መዘግየታቸውን የጻፉት እንደ ግንኙነት መቀዛቀዝም የቆጠሩት ከዚህ ሁሉ በመነሳት ይመስላል። የሁለቱ ሀገራት መሪዎች ዛሬ የሰጡት መግለጫ ግን ትብብራቸው ተጠናክሮ እንደሚቀጥል የተገለጸበት ነው። በተለይ አልሸባብን በመዋጋት ረገድ ፕሬዝዳንቱ መሐመድ አብዱላሂ ፎርማጆ እንዲያውም ለዚህ ዓላማ የሁለት ዓመት እቅድ መንደፋቸውን፣ ለዚህም የኢትዮጵያንና የሌሎች ጎረቤቶቻቸውን ድጋፍ እንደሚሹ ተናግረዋል።
My government has a very extensive and comprehensive strategy to defeat al-Shabaab in 2 years.
የኔ መንግስት አልሸባብን በሁለት አመታት ውስጥ ለማሸነፍ የሚያስችል ሰፊና የተብራራ እቅድ አለው። በጉረቤት በአሚሶምና ባለማቀፍ ማህበረሰብ ድጋፍ ምክንያቱም አልሸባብ የሶማሊያ ስጋት ብቻ አይደለም ሶማሊያን የሚጠቀመው እንደ መሰረትና መነሻ ነው። ሐሳባቸውና ስልታቸው ከሶማሊያ ድንበሮች አልፎ መሄድ ነው። እነርሱን ለማሸነፍ መተባበርና አብረን መስራት ያለብንም ለዚህ ነው።
Because they are a disease. They are not interested in for humanity and any type of development. So it's our best interest.
ምክንያቱም እነርሱ በሽታ ናቸው። በምንም አይነት ሰብአዊ ነገርና ልማት ላይ ፍላጎት የላቸውም። ስለዚህ ይህንን አደጋ መዋጋት ለኢትዮጵያ፣ ለሶማሊያ፣ ለኬንያና ለሁሉም ጎረቤት አገሮች የጋራ ጥቅም የሚሆነው ለዚህ ነው።
የሶማሊያው ፕሬዝዳንት ኢትዮጵያን እየጎበኙ ያሉት በድርቅ ምክንያት በሚሊዮኖች የሚቆጠሩ የሀገራቸው ዜጎች ለረሃብ በተጋለጡበት ወቅት ነው። ይህንን ያስተዋወሱት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ይበልጥ ድጋፍ መደረግ ያለበት ለሶማሊያ መሆኑን ተናግረዋል።
Even though both Ethiopia and Somalia are very much affected by the current drought.
ምንም እንኳን ሶማሊያና ኢትዮጵያ ሁለቱም በአሁን ወቅት በድርቅ የተጠቁ ቢሆኑም ኢትዮጵያ ይህንን ችግር ለመቋቋም በተሻለ ሁኔታ ላይ የምትገኝ ይመስለኛል። ሶማሊያ ግን ይበልጥ ድጋፍ ያስፈልጋታል። ስለዚህ ዓለም አቀፉ ህብረተሰብ ለሶማሊያ ሰብአዊ ቀውስ ድጋፍ እንዲያደርግ ጥሪ ለማቅረብ ከፕሬዝዳንቱ ጋር ተስማምተናል።
ከረጅም ጊዜ ትብብር አንጻርም በምግብ ዋስትና ፕሮግራሞች ዘርፍ አብሮ ለመስራት መስማማታቸውን ጠቅላይ ሚኒስትሩ ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ቀጣዩ የመጽሔት ክፍለ ጊዜ ዘገባ ወዲህ ወደ ዩናይትድ ስቴትስ ይመለሳናል። የቀድሞዋ የውጭ ጉዳይ ሚኒስትርና የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ የነበሩት ሂለሪ ክሊንተን በምርጫው ከተሸነፉ ወዲህ ለመጀመሪያ ጊዜ በተደረገላቸው ቃለ መጠይቅ ለመሸነፋቸው የራሳቸውም ኃላፊነት እንዳለበት ገልጸዋል። ቃለ መጠይቁ ትናንት የተካሄደው ኒውዮርክ ውስጥ በተካሄደ የሴቶች ጉባኤ ላይ ሲሆን ጋዜጠኛ ክርስቲያን አማምፖር ነበረች ያነጋገረቻቸው። የሩሲያ ጣልቃ ገብነትና የፌዴራል ምርመራ ቢሮ ስራ አስኪያጅ ጄምስ ኮሚ መግለጫ ሪፑብሊካኑ ዶናልድ ትራምፕ እንዲያሸንፉ ረድቷል ሲሉ ክሊንተን አስገንዝበዋል። የአሜሪካ ድምጽ ዘጋቢ ዝላቲሳ ሆክ ያቀነባበረችው ዘገባ አለ፣ አዳነች ፍሳይ ታቀርባለች።
ምርጫው እንደ አውሮፓ አቆጣጠር ጥቅምት 27 ቀን ተካሂዶ ቢሆን ኖሮ አሁን የዩናይትድ ስቴትስ ፕሬዝደንት ሆን ነበር ብለዋል ሂለሪ ክሊንተን።
I was on the way to winning until the combination of Jim Comey's letter on October 28th.
ጥቅምት 28 ቀን የቀረበው የጀምስ ኮሚ ደብዳቤና የሩሲያ ዊኪሊክስ በሰዎች አእምሮ ላይ ጥርጣሬ እስከፈጠረበት ጊዜ ድረስ ላሸንፍ የምችልበት ደረጃ ላይ ደርሼ ነበር። ከዚያ በኋላ ግን እኔን የመምረጥ ዝንባሌ የነበራቸው ሰዎች ፈሩ።
የኤፍቢአይ ማለት የፌዴራል ምርመራ ስራ አስኪያጅ ኮሚ ክሊንተን የውጭ ጉዳይ ሚኒስትር በነበሩበት ወቅት የግል ኢሜይል መጠቀማቸውን አስመልክቶ እንደገና ሌላ ምርመራ እንደሚያካሂዱ እስካስታወቁበት ጊዜ ድረስ ክሊንተን በፕሬዝዳንታዊ ውድድር ቀዳሚ ቦታ ይዘው ነበር። ሂለሪ ክሊንተን የግል ኢሜይል መጠቀማቸው በወንጀል ሊያስከስስ የሚችል ያልነበረ ቢሆንም ልክ ከምርጫው በፊት መሆኑ ራሱ ትልቅ ጉዳት አደረሰባቸው። ባለፈው ጥር ወር የዩናይትድ ስቴትስ የስለላ ክፍል የሩሲያ ፕሬዝደንት ቭላዲሚር ፑቲን ክሊንተን እንዳይመረጡ ትራምፕ ግን እንዲመረጡ የሚረዳ ዘመቻ እንዲካሄድ ማዘዛቸውን ለማወቅ መቻሉን አስታወቀ። ቀዳማዊት እመቤት ሴኔተርና የውጭ ጉዳይ ሚኒስትር ሆነው ያገለገሉት ሂለሪ ክሊንተን በአሁኑ ወቅት በፖለቲካ ንቁ ተሳትፎ ያላቸው ዜጋ የመሆን እቅድ እንዳላቸው ገልጸዋል። ትላንት በተደረገላቸው ቃለ መጠይቅ የሰሜን ኮሪያ የኒውክሌር አደጋን ስላካተቱ የተለያየ ዘርፍ ስላላቸው የዓለም ወቅታዊ ሁኔታዎች ተናግረዋል። ወታደራዊ ኃይል የዩናይትድ ስቴትስ ጥቅምን ከሚያስጠብቁት ክፍሎች አንዱ ነው። ዲፕሎማሲና ልማትም በማይተናነስ መልኩ ጠቃሚ ናቸው ብለዋል።
The North Koreans are always interested, not just Kim Jong-un, but his father before him. We're always interested.
ሰሜን ኮሪያውያን ምንጊዜም ቢሆን ከዩናይትድ ስቴትስ ጋር የመነጋገር ፍላጎት አላቸው። ኪም ዮንግ ኡን ብቻ ሳይሆኑ አባታቸውም አሜሪካውያን ወደ ድርድር ጠረጴዛ እንዲመጡና ቦታቸው ከፍ እንዲል ሲጥሩ ቆይተዋል። ስለሆነም በጣም መጠንቀቅ ይኖርብናል። ቻይና፣ ጃፓን፣ ሩሲያና ደቡብ ኮሪያ ተሳትፈውበት የሰሜን ኮሪያ መንግስት በእውነታ ላይ የተመሰረተ ለውጥ ሊያመጣ በሚችል መንገድ ወደ ድርድር ጠረጴዛ እንዲመጣ የሚያስችል የስትራቴጂ መሰረተ ሐሳብ ሳይኖር ለመነጋገር መቅረብ የለብንም።
ክሊንተን በመጨረሻም ለዩናይትድ ስቴትስ ፕሬዝደንትነት ለመወዳደር አብይ በሆነ ፓርቲ ለመወከል የመጀመሪያዋ ሴት ለመሆን ስለመብቃታቸውና ስለ ተያያዥ ጉዳዮች መጽሐፍ እየጻፉ መሆናቸውን ገልጸዋል።
ቆንጅት ዜማው ሊያሳብቅ ነው። ያ ሰዓት ደረሰ።
የሙዚቃ እረፍት የምንሰጥበት
ነው ዛሬ። ታዲያ ብዙ ጊዜ እንደምናደርገው እለቱን አስታኮ ይልቁንም ምናልባት እንዲህ ባለው ቀን ካልሆነ ብዙም ጊዜ የማይዘም ለኛው ስለተዘመ ሊሆን ይችላል።
ዛሬ እለቱ የዓለም የመገናኛ ብዙሃን የዓለም የፕሬስ ነጻነት ቀን ነው። ሙዚቃው እንዳልከው እያሳበቀ ነው። ጋዜጠኛው ይላል
ቴዎድሮስ ሞሲሳ ነው ድምፃዊው።
ዓለም እንዴት አደርሽ እንደምን ከርምሻል ረጋ ሰከናል ሾይ ነውጡ ብሶብሻል የነ ማንበቀና የነ ማን ፈረሰ የት ቤት ፌሽታው ደራ የቱስ ማክ ለበሰ የትን ሰማው ነበር የየለ ታሪክ ሺ አጀብ የሚያሰኘ ግቡር ሰው መለኛ ባይፈጠር ኖሮ እንኩ ጋዜጠኛ 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 ጋዜጠኛ
ጋዜጠኛው ቴዎድሮስ ሞሲሳ እናመሰግናለን። ቆንጅት፣ ብዙ ጊዜ የምንስተው ወይም የማናመጣው አንድ ነገር አለ። ድምፃዊው ጥሩ አድርጎ የተጫወተውን ያህል የግጥሙን ደራሲ እንድናስብ ያደርጋል። ስዕሉን እያየ የጻፈው ይመስላል እና አላውቀውም የዚህን ዘፈን ግጥም ደራሲ ግን እናመሰግናለን። ባይሆን ፈልገን ሌላ ጊዜ እናስተዋውቃለን።
ይህንን የሰሙ እንግዲህ የሚያውቁ ካሉ ይነግሩናል። ቴዎድሮስን እንደውም እዚያ አምጥቼዋለሁ ብለኸኝ ነበር።
ልክ ነው። ከጥቂት ዓመታት በፊት እዚያ አምጥተን ጋብዘን አወያይተነዋል። ስሙ ተዘንግቶኛል። የግጥሙ ደራሲ ግን እናስተዋውቃለን በሌላ ጊዜ። ለሁሉም ሁለቱንም እናመሰግናለን።
አሁን የፕሮግራም ማሳሰቢያ።
ለጥያቄው መልስ
መሰረቱን ቶሮንቶ ካናዳ ያደረገ ኮሚኒቲ ብሪጅ ወይም የማህበረሰብ ድልድይ የተባለ ስብስብ ባለፈው ሚያዝያ 14 አንድ የህዝብ መነጋገሪያ መድረክ አስተናግዶ ነበር። የመድረኩ ዓላማ ባለፉት በርካታ ዓመታት በፖለቲካ ምክንያት በህዝብ መካከል የተፈጠረውን አለመግባባትና ጥርጣሬ ለማጥፋትና ልዩነትን ለማጥበብ ነው ይላሉ የማህበረሰብ ድልድይ መስራቾች።
በሚያዝያ 14 ውይይቱ የማህበረሰቡን እይታ ይወክላሉ ያሏቸውን ሁለት ምሁራንም አወያይተዋል። የፊታችን አርብ ሚያዝያ 27 ከስብስቡ መስራች አባላት አንዱን እንዲሁም በመድረኩ ላይ የተገኙትን ሁለት ምሁራን ጨምሮ ለጥያቄው መልስ ዝግጅት ጋብዘናል። ለኢትዮጵያውያን የሚሆኑ ክፍፍል ምክንያት እንደሆነ በሚገመቱ ሐሳቦች ዙሪያ ጥያቄዎች ካላችሁ ላኩልን። ጥያቄዎቻችሁን እስከ ሐሙስ ሚያዝያ 27 2009 ዓ.ም ምሽት ድረስ 202-205-9942 የውስጥ መስመር 14 አኖሩልን፣ ወይም በኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ላኩ። ጥያቄዎቻችሁን በቀጥታ ማቅረብ የምትፈልጉም የስልክ ቁጥራችሁን በኢሜይል አሳውቁን።
ተሳተፉ፣ ጥያቄዎቻችሁን ላኩ። አሁንም ደግሞ አብራችሁን ቆዩ።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ የስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ36 ያመለክታል። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን።
አሁን ቀጣዩ ዲሞክራሲ በተግባር
ፕሬዚደንት ዶናልድ ትራምፕ የመጀመሪያዎቹን 100 የሥራ ቀናት ባሳለፍነው ቅዳሜ አጠናቀዋል። ከፍራንክሊን ሮዘቨልት ጀምሮ አዲስ ሲሰራበት በቆየው በዚህ የ100 ቀናት የሥራ ግምገማ መሠረት ለፕሬዚደንት ትራምፕ የተሰጡ አስተያየቶች ቅይጥ ናቸው። እንደ አውሮፓውያን አቆጣጠር ከ1933 ጀምሮ በቆየው በዚህ ልማድ መሠረት አንዳንድ የቀደሙ ፕሬዚደንቶች ከሚስተር ትራምፕ ይበልጥ የተሳካ ጅምር ገጥሟቸዋል፣ ያልሆነላቸውም አሉ። ለማንኛውም ግን ቀድመው የተገኙ ድሎችም ስኬቶችም ሆኑ ውድቀቶች ምንጊዜም ቢሆን የአዲሱን ፕሬዝደንት የመጨረሻ ውጤት በትክክል አያመለክቱም። ጂም መሎን ነው የዘገበው። ሰሎሞን ክፍሌ ለምሽቱ ዲሞክራሲ በተግባር ይዞታል።
ፕሬዝደንት ዶናልድ ትራምፕ ሥራ የጀመሩበትን 100ኛ ቀን በዘመቻ መልክ ያከበሩት ሃሪስበርግ ፔንሲልቬንያ ነበር። በዕለቱ በጥሩም ሆነ መጥፎ በሚባሉ ጊዜያት ያልተለዩቸው ደጋፊዎቻቸው በስብሰባው ላይ በብዛት ተገኝተዋል። ትራምፕ በዚያን ወቅት ባደረጉት ንግግርም እንዲህ ብለዋል።
ሊታመን የማይችለውን አብረን የተጓዝነውን ጎዳና መለስ ብለን ስናይ፣ ለሚጠብቁን ብዙ ትግሎች ስንዘጋጅ፣ በደረስንበት ደረጃ ሁሉ እናሸንፋለን። እሺ እናሸንፋለን።
ሚስተር ትራምፕ ባለፉት 100 ቀናት ዋና የሚባሉትን ደጋፊዎቻቸውን ያስደሰቱ በርካታ ፕሬዝደንታዊ ትዕዛዞች ላይ ፈርመዋል። ነገር ግን አንዳንድ የጤና ጥበቃ ማሻሻያ ሕጎችን የመሳሰሉ እጅግ ጠቃሚ አጀንዳዎች በኮንግሬሱ ማሳለፍ አልቻሉም። ሪፐብሊካኖች አሁንም ቢሆን በአብዛኛው ይደግፏቸዋል። በሴኔቱ የብዙሃኑ መሪ ሚች ማኮነል አንዱ ናቸው።
I like the strike in Syria. I like the bunker buster bomb in Afghanistan. I like the more assertive.
በሶሪያ ላይ የተካሄደውን የአየር ድብደባ እደግፋለሁ። በአፍጋኒስታንም የምድር ውስጥ ለውስጥ መተላለፊያ መንገዶች የሚያወድመው ቦምብ መጣል አስደስቶኛል። ይበልጥ አሳማኝ የሆኑ የውጭ ፖሊሲዎችም ያረኩኛል። በተደጋጋሚ እንደተናገርኩት ግን በፕሬዝዳንቱ የትዊተር አጠቃቀም ባህሪ ብዙም ደስተኛ አይደለሁም።
ለዲሞክራቶቹ ግን ትራምፕ የተቃውሞ ምንጭ ሆነው ነው የሚታዩት። በሴኔቱ የዲሞክራቶቹ መሪ ቻክ ሹመር ሁኔታው ሊቀጥል ይችላል ባይ ናቸው።
እኔ
ያልኩት ካልሆነ አለቀ አይሆንም የሚለው የፕሬዝዳንቱ አቀራረብ በጤና አጠባበቅ ፖሊሲና በመጀመሪያዎቹ 100 የሥራ ቀናት አፈጻጸማቸው ብዙም ማሳየት ላለመቻላቸው ዋናው ምክንያት ነው።
ከሰባ ዓመታት በፊት የዩናይትድ ስቴትስ ፕሬዚደንት የነበሩት ፍራንክሊን ሮዝቬልት ለዘመናት ሲታወሱ የሚኖሩበት አባባል አላቸው።
The only thing we have to fear is
መፍራት ያለብን አንድ ብቸኛ ነገር ራሱን ፍርሃትን መፍራትን ብቻ ነው።
የአንድ መቶ ቀናቱ የሥራ አፈጻጸም ግምገማ መለኪያ ለመጀመሪያ ጊዜ ያስተዋወቁት ሀገሪቱ በከፍተኛ የኢኮኖሚ ቀውስ ውስጥ በነበረችበት ወቅት እንደ አውሮፓውያን ዘመን አቆጣጠር በ1933 ዓ ም መሆኑ ነው። ሥልጣን የያዙት ፕሬዚደንት ፍራንክሊን ሮዝቨልት ናቸው። ከዚያ ወዲህ ሪፐብሊካኖቹ ሮናልድ ሬገን እንዲሁም ጆርጅ ደብሊው ቡሽ፣ ዲሞክራቶቹ ጆን ኬነዲ እና ቢል ክሊንተን ሥራ እንደ ጀመሩ እንቅፋቶች ቢገጥሟቸውም ሲያበቁ ከፍተኛ ውጤት ለማስመዝገብ ችለዋል። ትራምፕም ምናልባት አንዳንድ ድሎች ካሁኑ ማግኘት ያስፈልጋቸው ይሆናል። ምክንያቱም በሕዝብ አስተያየት መለኪያዎች መሠረት የእርሳቸው በታሪክ ታይቶ የማይታወቅ ዝቅተኛውን አሃዝ በማስመዝገባቸው ነው ይላሉ የፖለቲካ ተንታኙ ዊሊያም ጋልስተን።
Success breeds success and failure tends to breed failure because
ስኬትን ውድቀትም ውድቀትን ያመርታሉ። ምክንያቱም አንዴ ደካማ መሆንህን ካሳየ ጠላቶች ይበልጥ ሊጋፈጡ ፍላጎት ሊያሳዩ ይችላል ይሆናል። ወዳጆች ደግሞ ካንተ ጋር ለመቆም የሚኖራቸው እምነት አነስተኛ ሊሆን።
ፕሬዚደንት ትራምፕ የፖለቲካ መሰረታቸው ድጋፍ የተጠበቀ ሆኖ እንዲቆይ ጠንክረው ሰርተዋል ሲሉ ተንታኟ ሳራ ቤንደር ያስረዳሉ።
There really isn't anybody in the center and it becomes a little lonely there. I think they get much greater
confidence. እንደውነቱ መሃል ላይ አንድም ነገር የለምና ብቸኛ መሆኑ ይታያል። እንደሚመስለኝ ወደ እርሳቸው የፖለቲካ መሰረት ሲመለሱ ይበልጥ ድጋፍ ያገኛሉ።
ከታሪክ እንደየነው ፕሬዝዳንቶች አብዛኛውን የፖለቲካ ጉልበት የሚያገኙት በተመረጡና ስራ በጀመሩባቸው የመጀመሪያዎቹ ጥቂት ቀናት ውስጥ ነው። የታሪክ ምሁሩ ሪቻርድ ኖርተን ስሚዝ ናቸው ይህን የሚሉት።
I mean the greatest single danger that the modern presidency confronts is the risk of overexposure.
ዘመናዊው ፕሬዝዳንትነት ሊጋፈጠው የሚገባ ትልቁና ብቸኛው አደጋ ከመጠን በላይ አብዝቶ የመታየት ፍላጎት የሚያስከትለውን ስጋት ነው።
እንደ ሩዘቬልት፣ ኬነዲና ሬገን ያሉ የተሳካላቸው ፕሬዝዳንቶች ለሕዝብ የሚያቀርቡትን ተማጽኖ ማስፋት የቻሉት ቆይተው ነው። ምናልባትም ዶናልድ ትራምፕን የሚጠብቃቸው ትልቁ ፈተናም ይኸው ሳይሆን የሚቀር አይመስልም።
ሰለሞን ክፍሌን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ የሳምንታዊ ቅንብር ነው የምንሻገረው። ሴቶችና ቤተሰብ። ቆንጂት፣ ባለቤት ሲገኝ እላለሁ እንዲህ ሲቀናኛ ተገቤ ሲኖር አዘጋጁ የአንቺ ዝግጅት ነው ሳምንታዊ ዝግጅትሽ ሴቶችና ቤተሰብ። ለዛሬ ምን ይዞልን ይሆን?
ለዛሬ ካለፈው ሳምንት የቀጠለ ውይይት ነው የያዝኩት። እዚህ ዩናይትድ ስቴትስ ዋሽንግተን አካባቢ የሚገኙ ከአፍሪካ የመጡ ማህበረሰቦች ውስጥ በሴቶች ላይ፣ በቤተሰቦች ላይ፣ በልጆች ላይ የሚደርሱ ጥቃቶችን አስመልክቶ ስለ ሀገሪቱ ሕግ፣ ስለ ባህሉ ለማስተማር ብሎም ለሰለባዎች የሚያስፈልገውን እገዛ ለመስጠት ከጥቂት ዓመታት በፊት የተቋቋመ ደ ፐርሰን ሴንተር የተባለ ድርጅት አለ። ባለፈው ሳምንት ከድርጅቱ መስራች ከወይዘሮ አሜሊያ ሚሳይልዲስ ጋር ያደረግኩት ውይይት ሁለተኛ ክፍል ነው የሚቀርበው። ምን ያህል ኢትዮጵያውያን የማህበረሰባችን አባላት የእናንተን ድርጅት መኖር ያውቃሉ? ምን እገዛ ነው የሚያገኙት? ወደ እናንተ የሚቀርቡትስ ምን ያህል ናቸው የሚለው ጋር ነበረ ባለፈው የቆመው። ከዚያው ይቀጥላል ወይዘሮ አሜሊያ።
በአሜሪካን ሀገር ከስምንት ሴት አምስቱ እንዲህ አይነት ጥቃት ይደርስባቸዋል እና ሁሉም ግን ተነስተው ፍርድ ቤት አይሄዱም፣ ወይ ፖሊስ ጋር አይሄዱም፣ ወይ ሐኪም ጋር አይሄዱም። ቢሄዱም አይከታተሉትም ጉዳዩን። ከዛ በኋላ የኛም ሕዝብ እንደዚሁ ነው። አንደኛ ችግር አለኝ ብሎ ወጥቶ ብቻውን የሚናገር ሴት የለም። ቢናገርም ይፈራል። ምክንያቱም ብዙዎቹ ባሎቻቸው ስለሆኑ የሚያመጧቸው እዚህ ሀገር ከባላቸው ከተለዩ ምንም ወዳጅም ጓደኛም ዘመድም አይኖራቸውም። ወደ ቤተ ክርስቲያን ሄደው እርዳታ ይጠይቃሉ። ቤተ ክርስቲያን ታረቁ ነው እንጂ ተለያዩ ውጪ ብሎ የሚመክር ቤተ ክርስቲያን የለም። እና ሰው ጉዳቱን በውስጡ አምቆ በየቤቱ ይኖራል። ብዙ ሴት የአእምሮ ህመም ያጋጥመዋል። በዚህ የተነሳ የሰውነት ህመም እዚህ ጋ ያመኛል፣ እዛ ጋ ያመኛል ይላል። ግን ዋናው ችግሩ ይሄ ቤተ ቤተሰብ ውስጥ ሰላም አለመኖሩ ነው። ይሄ ዘ ፕርሰን ሴንተር የተቋቋመበት አንደኛው ምክንያት የፍርድ ቤት ሰዎች እየደወሉ ይጠይቁኝ ነው፣ የት ነው ያሉት ኢትዮጵያኖቹም አንዴ ፖሊስ ጠሩና ተመልሰው አይመጡም፣ ፍርድ ቤት ጉዳይ ጀምሩና ተመልሰው አይመጡም። ከዛ ደግሞ አስታራቂ የሚሏቸው ሰዎች አሉ የሚመጡ፣ እነማን ናቸው እነኚህ? ለምንድን ነው እርዳታ የማይቀበሉት ከኛ በጠቅላላ የአፍሪካን ኢሚግራንቱ ኮሚኒቲ የሚል ጥያቄ ደጋግሞ ስለመጣብኝ ነው። እና በጣም ጥሩ ጥያቄ ነው። ብዙ ችግር ያላቸው አሉ፣ ግን ብዙዎች ደግሞ አሉ አንድ ቀን ይመጡና ሁለተኛ እንሰማም። ብዙ ሴቶች አሉ እንደሱ እንዲሆኝ 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 ይላሉ። ወደዚህ እናርግልሽ ይህንን ይሄንን ብለን እናገራለን። ከዛ በኋላ ተመልሶ አይመጡም።
የፍርሃት ነገር ነው።
ዛቻን ለፍርሃት አለ፣ ባህል አለ። ቤተሰብ የሚመክራት ወይ ቤተሰብን ባይኖራት ጓደኛም ቢሆን ልጆቼን ታደርሳለሁ ብላ ትፈራለች። አንዲት ሴት ኢትዮጵያዊት ናት። እጇን ምግብ እየሰራች እያለ እጇን ይዞ እሳቱ ላይ አቃጠላት ባሏ። እና ተጠራ ሁኒ መጥቼ እንዳናገሩ ይሄንን ነግራቸው ነበር ለሰዎቹ። ከዛ ሁላችንም ተሰብስበን እንዴት ነበር የሆነው ብለን ስንጠይቀት ምንም አልሆነም፣ ራሴ ነኝ ያቃጠልኩት ራሴ ነኝ። ከዛ ሰዎቹ ክፍሉን ለቀው ሲወጡ ግን ለእኔ እንዴ እውነት ነው ብላቸው እኮ አሁን ልጆቼን ይወስዱብኛል ወይ ባይወስዱብኝ ልጆቼን እሱን ከቤት ይውጣ ይባላል። እና በምን እኔ ቋንቋ አላቅ፣ እውነት ነው ቋንቋ አታውቅም፣ ስራ ስርቻ አላቅ፣ ምን አረጋቸዋለሁ? ሁለት ልጆች ይዤ ምን ሆናለሁ? አልፈልግም ስለዚህ ነገር ሁለተኛ ሰው ፊት እንድንነጋገራለችኝ። እና እውነትም እዛው ቤት ናት ያለችው። አሁንም
በሴቶቹ ላይ ያለው ችግር አንድም ባህሉ ህብረተሰባችን ሴት እንዴት ትዳሯን ባሏን አውጥታ ታጋልጣለች የሚለው፣ በኢኮኖሚ ደግሞ ምንም አቅም ስለሌላት የተለያየን እንደሆነ እንዴት ነው መሆነው የሚለው ድርብርብ ችግር ነው። ይሄንን እንዴት ነው ሴቶች ሊወጡት የሚችሉት ታዲያ? ወይዘሮ የሚል
ያው ሴቷ ራሷ ደፍራ አንዲት ሴት ደፍራ ይሄ ነገር ለእኔ ለህይወቴ ያሰጋኛል፣ ለልጆቼ ሰላም አይደለም ብላ ራሷ ደፍራ መውጣት አለባት። እኛ ብዙ ሴት ብዙ ነገር መምከር እንችላለን፣ ግን ውሳኔ ልንወስንላት አንችልም። ያንን ውሳኔ መወሰን ጋር ለመድረስ ራሷ ውስጧ መበርታት አለባት። የሚያበረታታት ሰው ያስፈልጋት ይሆናል በአካባቢዋ። ማንም ሰው ሳይቆጣት ሳይጮህባት ይሄን አድርጊ ሳይላት ወደምትሄድበት አቅጣጫ መርዳት መንገዷን መርዳት እና እዛ ጋ መንገዱን ከጀመራች በኋላ እኛ አብረናት እንሄዳለን። የምትጓዘውን መንገድ አብረናት እንጓዛለን። ግን ራሷ ሴትዮዋ መምጣት አለበት።
እዚህ ጋ ወይዘሮ አሜሊያ፣ ከዚህ በፊትም ስንሰማ የቆየነው ነገር ሴቶች ሲደራጁ እንዴ ወንዶች ላይ ልትነሱ ነው ወይ የሚል እንደ ቀልድም እየተደረገ እንደዛ አይነት ስሜት ይንጸባረቃል። አሁን እናንተ እንደዚህ በምታማክሩበት ጊዜ ቤተሰብን ለማለያየት የተነሱ ሊሏችሁ ለሚችሉት ምንድን ነው እርስዎ መልሶ?
በቀልድ ያረዳ ጓደኛ በምር አይረዳም ይባላል። እንደ ቀልድ ብሎ እንደሱ ለሚናገር ሰው የእውነት መግለጫ ነው የምንሰጠው። እኛ ስለ መለያየት ሳይሆን ስለ ቤተሰብ ሰላም፣ ስለ ሰዎች በሰላም መኖር፣ ስለ ሰዎች የመንፈስ ጤንነት፣ የአእምሮ ጤንነት፣ ስለ ሰዎች ሰብአዊ መብት የሴት መብት ማለት የሰው መብት ማለት ነው። የልጆች መብት ማለት የሰው መብት ማለት ነው። እና ስለ ሰዎች መብት፣ ስለ ሰዎች ሰላም፣ ስለ ሰዎች ክብር ነው እና ስለ ቤተሰብ ክብር ነው እንጂ ስለ ፍቺ አይደለም እናወራ። ማንንም ሰው ተፋቱ ብለን መክረን አናውቅም። ግን አንድ ሰው መፋታት እፈልጋለሁ ምክንያቱም እዚህ ውስጥ መኖር አልችልም ቢል አዎ እንረዳዋለን። እኛ ሰው ቤተሰብ ለማፍረስ ወይ ባህል ለማጥፋት አይደለም የተነሳ ነው። ባህላችንን ለማስከበር ሰላማዊ ነገር ለመፍጠር በየቤት ውስጥም ሰላማዊ ሕይወት ለመፍጠር ነው የተነሳ ነው።
እንግዲህ በሴቶች ላይ የሚፈጸም ጥቃት አንድ ሰው ከእንቅልፉ ተነስቶ ሚስቴን ዛሬ መደብደብ አለብኝ አይልም። ስቀስ እያለ ነው አቢዩዝ ወይም ደግሞ በደል መጫን የሚመጣው። ስቀስ እያለ ያንን ዝም ስትል የሚቀጥለው ደረጃ ላይ ሲደረስ ለማንም እንደማትነግር ሲያውቅ ሲያስፈራራት የነገርሽ እንደሆን በኢኮኖሚው ሲጨቁናት ገንዘብ የት እንዳለ እንዳታቅ ሲያደርጋት እና የግዴታ እዛ ጋር ሲደረስ ሳይሆን የምትመታበት እገልሻለሁ የሚለው ዛቻ ጋር ሲደረስ ሳይሆን ሲጀምር ልጆችን አብሮ ለማሳደግ ትዳርን ለማቆየት ይህንን ባህሪ ከየት ጋር እንዳመጣው በምን ምክንያት እንደተፈጠረ ንዴቱ ከምን እንደሚመነጭ እዛ ላይ ምን አይነት እርዳታ ነው የምታገኘው?
እንግዲህኛ ከመንሰራቸው ነገሮች አንዱ ፓረንቲንግ ኤጁኬሽን የሚባል ነገር አለ። በየሳምንቱ
ልጅን ስለማሳደግ
ትምህርት በወር ሁለት ጊዜ የሄደን የምናስተምርበት ቦታ አለ፣ ኢትዮጵያን ተማሪዎች ያሉበት ቦታ። እና እዛ ውስጥ ከምንናገራቸው ነገሮች አንዱ ሁለቱ ምንድን ነው ይሄን ነገር ማስተዋል እንድትችል አንዲት ሴት መጀመሪያ ቀን ከጮኸበት መጀመሪያ ገንዘብ ሲከለክላት ይሄንን ሲላት ይሄ ነገር ትክክል አይደለም ብላ ማስተዋል እንድትችል ካስተዋለች በኋላ ከቤተሰብ ውስጥ እንዴት አድርጋ ንግግር መፍጠር እንደምትችል፣ የማይሰማት ከሆነ ደግሞ እሱን አብራ ወደ እኛ ጋር ማምጣት የምትችልበትን መንገድ እንናገራለን። ችግሩ የኛ ሰው በካውንስሊንግ አያምንም እና ሌላው የምንመራቸው በየቤተ ክርስቲያናቱ ወይ በየመስጊዱ ምናምን ያሉ አማካሪዎች ጋር እንዲሄዱ፣ እኛን ካላመኑን እኛ ጋር መምጣት ከፈሩ እነሱ ጋር ሄደው ሉትን ማግኘት የሚችሉትን እርዳታ እንዲያገኙ መምራት። ይህንን ነው የምናደርገው።
በጣም አድርጌ አመሰግናለሁ ወይዘሮ አሜሊያ መስል።
አመሰግናለሁ እኔም በጣም ወንዝሮ ቁንጭት።
ቆንጅት አንቺንና እንግዳሽን እኔም አመሰግናለሁ። እንዴት ግሩም ጥያቄ ነው በመጨረሻ በተለይ ያነሳሽላቸው። ለካ ሰው
ወንዶችን ተቆጣሁ
ተቆጣሽ። ሰው እንዲሁ ተነስቶ ከእንቅልፉ ባለቤት የለ ደብድብ አይልም። በጣም ጥሩ ጥያቄ ነው።
ትዳሩንም ማፍረስም መቼም ብዙ አይፈልግም። ሁሉንም ማለትም ይቻላል መስትር ትዳር ይፍረስ ብሎ ፕላን የሚያደርግ የሚኖር አይመስለኝም። ግን የምክር አገልግሎት ልምድ የለንም የሚለው ነው ቁልፉ።
ወደ እሱ እንዲወስድ ያደረገው ጥያቄ የችግሩን እምብርት ዋናውን ነገር ነክቷል። አድማጮችን ያነጋግር ይመስለኛል። ዋናው በፕሮግራም የምናነሳቸው ሀሳቦች በቤት ውስጥ በጓደኞች መካከል እንዲነጋገሩባቸው የተሻለ ጠቀሜታ እንዲኖረው ነው እና አመሰግናለሁ።
ይህም ማዕከል ስለሚሰጠው አገልግሎት ተጨማሪ መረጃ ለሚፈልጉ በድረገጻችን ላይ አድራሻቸውን እናቀርብላቸዋለን።
ግሩም። አሁን የፕሮግራም ማሳሰቢያ። ለጥያቄው መልስ መሰረቱን ቶሮንቶ ካናዳ ያደረገው ኮሚኒቲ ብሪጅ ወይም የማህበረሰብ ድልድይ የተባለ ስብስብ ባለፈው ሚያዝያ 14 አንድ የህዝብ መነጋገሪያ መድረክ አስተናግዶ ነበር። የመድረኩ ዓላማም ባለፉት ዓመታት በርካታ ዓመታት ውስጥ በፖለቲካ ሳቢያ በህዝቦች መካከል የተፈጠረውን ያለመግባባትና ጥርጣሬ ለማጥፋት እንዲሁም ልዩነትን ለማጥበብ ነው ይላሉ የማህበረሰብ ድልድይ መስራቾች።
በሚያዝያ 14ቱ ውይይት ታዲያ የማህበረሰቡን አመለካከት ይወክላሉ ያሏቸውን ሁለት ምሁራን አወያይቷል። በፊታችን አርብ ሚያዝያ 27 ከስብስቡ መስራች አባላት አንዱን እንዲሁም በመድረኩ ላይ የተገኙትን ሁለት ምሁራን ለጥያቄው መልስ ዝግጅት ጋብዘናል። ለኢትዮጵያውያን ክፍፍል ምክንያት እንደሆኑ በሚገመቱ ሀሳቦች ዙሪያ ጥያቄዎች ካላችሁ እንድትልኩልን እንጋብዛለን። ጥያቄዎቻችሁን እስከ ሐሙስ ሚያዝያ 27 አርብንም ሚያዝያ 27 አልኩት፣ ሐሙስንም ሚያዝያ 27 አልኩት።
የቀደመው 28 የኋለኛው 27 ይሁን።
ሐሙስን የያዙልን ጥያቄዎቻችሁን እስከ ሐሙስ ምሽት ድረስ በ2022059942 የውስጥ መስመር አኑሩልን። ኢሜይል ነው ምልከው አልደውልም ካላችሁ horn@voanews.com ላይ ላኩልን። በቀጥታ ማቅረብ የምትፈልጉም የስልክ ቁጥራችሁን በኢሜይል አሳውቁን፣ እኛ እንደውልላችኋለን።
አሁን ተሳተፉ፣ ጥያቄዎቻችሁን ላኩ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ያለ ነጻ ፕሬስ፣ ከወገናዊነት የጸዳ ፕሬስ ሳይኖር ነጻና ዲሞክራሲያዊ ኅብረተሰብ ከቶ ሊኖር አይችልም። የዛሬው ርዕሰ አንቀጽ መነሻ ሐሳብ ነው። ነባሮቹ የሕትመትና የብሮድካስት ወይም የአየር ስርጭት መገናኛ ብዙሃንም ይሆኑ ብሎጎችና ዌብሳይቶችን ጨምሮ የዘመን አመጣሾቹ ዲጂታል መድረኮች ነጻነት ዜጎች በጉዳዮች ላይ መረጃ እንዲያገኙ ከማስቻሉ ጎን ሰብአዊ ግንኙነቱም እንዲሰፋ ያደርጋል ይላል ርዕሰ አንቀጹ። ያልተገደበ ፕሬስ ሙስናን ያጋልጣል፣ አስፈላጊ በሆኑ ጉዳዮች ላይ በጎና አሉታዊ ገጽታዎችን ይዘግባል፣ ህግጋትና ፖሊሲዎችን ያብራራል፣ የሐሳቦችን መለዋወጥና ህዝባዊ ውይይቶችን ያቀላጥፋል። ርዕሰ አንቀጹ ይቀጥላል። ይህ ጠቃሚ የሚሆነው ነፃ የሆነ ህብረተሰብ መኖር መንግሥት ከመራጮች ህጋዊነትን ወይም ተቀባይነትን እንዲያገኝ የሚያስችል በመሆኑ ነው። በተጨማሪም መረጃን የታጠቀ መራጭ በቀላሉ አይነዳም። ድምፁን ሲሰጥም መንግሥቱን በተጠያቂነት የመያዙ ነገር ከፍ ያለ ነው። በግልጽ እንደሚታየው አለ ይህ የዛሬ ርዕሰ አንቀጽ፣ የፕሬስ ነጻነትን መጠበቅ መረጃን የመፈለግ የማግኘትና የማስተላለፍ ነጻነትን ጨምሮ ሐሳብን የመግለጽ ነጻነትን ያጠናክራል። ሰዎች ውሳኔ ሲሰጡ ውሳኔያቸው በመረጃ ላይ የተመሠረተ እንዲሆን ያደርጋል። በዓለም ዙሪያ ያሉ አምባገነኖችና ሳንሱር አድራጊዎች ይህንን ስለሚያውቁ ነው መገናኛ ብዙሃኑን እንዲሁም አድራጎቶቻቸውን ለማጋለጥ መረጃዎችን የሚቆፍሩ ጋዜጠኞችን በጠበቀ ልጓም ለመቀፍደድ የሚፍጨረጨሩት ሲል ይቀጥላል። ሚያዝያ 25 የዓለም የፕሬስ ነጻነት ቀን ነው ሲል ዕለቱን የሚያስታውሰው ርዕሰ አንቀጽ እንዲህ ይላል። ይህ ዕለት እንዲከበር በተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ የተወሰነው የፕሬስ ነጻነትን አስፈላጊነት ለማጉላት በዓለም ዙሪያ በበርካታ ሀገሮች ውስጥ የህትመት ወይም የስርጭት ውጤቶች ቅድመ ምርመራ እንደሚደረግባቸው፣ ቅጣት እንደሚጣልባቸው፣ እንዲቋረጡና እንዲዘጉም እንደሚደረግ፣ ጋዜጠኞች፣ አዘጋጆችና አሳታሚዎች እንደሚዋከቡ፣ ጥቃት እንደሚፈጸምባቸው፣ እንደሚታሰሩና እንደሚገደሉም ለማሳሰብ ነው። የሳንሱርና የመዘጋት አደጋ ለተደቀነባቸው መገናኛ ብዙሃን ድጋፍ የምንሰጥበት፣ የሙያቸውን ኃላፊነት እየተወጡ ሳሉ ሕይወታቸውን ያጡ ጋዜጠኞችን በክብር የምንዘክርበት ዕለት ነው። የትም ይኑሩ የት፣ መንግሥታት ሁሉ የፕሬስ ነጻነትን፣ ሐሳብን የመግለጽ ነጻነትን፣ በዓለም አቀፍ ደረጃ የተደነገጉ ሰብአዊ መብቶችን የማክበር ወይም የመጠበቅ ኃላፊነት እንዳለባቸው ማስገንዘቢያም ነው ይላል። ይህ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቀው ርዕሰ አንቀጽ የዩናይትድ ስቴትስ ሦስተኛው ፕሬዚደንትና እጅግ ተደማጭ ከሆኑ የሀገሪቱ መሥራቾች አንዱ የሆኑት ቶማስ ጄፈርሰን አንድ ጊዜ እንዲህ ሲሉ ጽፈዋል።
ጋዜጦች ከሌሉበት መንግሥትና መንግሥት ባይኖርና ጋዜጦች ቢኖሩ አንዱን የመምረጥ ዕጣ ቢወድቅብኝ ሁለተኛውን ለመምረጥ ለቅጽበት እንኳን አላቅማማም።
ደግሞም ጄፈርሰን ጽሑፋቸውን እንዲህ ሲሉ ቀጠሉ።
የመንግሥታችን መሠረቱ የሕዝባችን ሐሳብ በመሆኑ የመንግሥቱ የመጀመሪያው ዓላማ ያንን መብት መጠበቅ መሆን አለበት።
ርዕሰ አንቀጹ መልእክቱን ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ዝግጅታችን ከመጠናቀቁ በፊት ማጠቃለያ ዜናዎችን እናሰማ። የፍልስጤም ፕሬዚደንት ማህሙድ አባስና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ለመጀመሪያ ጊዜ በዋይት ሀውስ ተገናኝተው ተወያይተዋል። ቀደም ሲል በተሰጡ አስተያየቶች ከሁለቱ መሪዎች ንግግር የሚጠበቅ ከፍተኛ ዲፕሎማሲያዊ እርምጃ እንደማይኖር ነበር የተገለጸው። በእስራኤልና ፍልስጤማውያን መካከል ሰላም የማይሰፍንበት አንዳችም ምክንያት የለም ሲሉ ሚስተር ትራምፕ ባለፈው ሳምንት መናገራቸው ይታወሳል። አባስም ለአስርታት የዘለቀው ግጭት በትራምፕ አመራር በታሪካዊ የሰላም ስምምነት ሊቋጭ ይችላል ሲሉ በቅርቡ መናገራቸው የሚታወስ ነው። የፍልስጤሙ አስተዳደር መሪ አባስ ከዋሽንግተን ጉብኝታቸው የሚጠብቁት ብዙ ውጤት እንዳልነበረ ሲነገር፣ በሀገራቸው ባለስልጣናት መሰረት ዋና ዓላማቸው ትራምፕ የሰላም ሂደቱን ለማንቀሳቀስ ያላቸውን እቅድ ማዳመጥ ብቻ ነው ተብሎ ነበር። ይሁን እንጂ አባስ ይህንን ጉብኝታቸውን በሀገር ውስጥና በውጭ እየኮሰመነ የመጣውን ተደማጭነታቸውን ለማጎልበት ተስፋ እንደሚያደርጉበት ተንታኞች ተናግረዋል። ሰው ሰራሽ ቸነፈር ሲሉ የገለጹት የየመኑ ረሃብ እጅጉን አስደንግጦኛል አሉ የኖርዌይ የስደተኞች ጉዳይ ምክር ቤት ዋና ስራ አስኪያጅ ያን ኤግላንድ። ከሀገሪቱ ነዋሪዎች ጋር የተወያዩት ኤግላንድ 7 ሚሊዮን ወንዶች፣ ሴቶችና ህጻናት ከአሁን ቀደም ታይቶ በማያውቅ ቸነፈር ቀስ በቀስ ሲዋጡ ዓለም ዝም ብሎ ተመልክቷል ብለዋል። የሚራቡት በድርቁ ምክንያት አይደለም። ረሃቡ ከመጀመሪያ እስከ መጨረሻ መከላከል የሚቻል ሰው ሰራሽ መቅሰፍት ነው ብለዋል።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን ከአቀናባሪያችን ከንጉሱ ታምሬና ከስርጭት መሐንዲሱ ኦድሬስ ሪገስ እንዲሁም ከዋና አዘጋጇ ትዝታ በላቸው ከተቀሩትን ባልደረቦቻችን ጋር ሆነን በዚሁ እንሰናበታችኋለን።
ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ግን
ደህና ደሩ።